ሰላም እና ስጥልኝ የተከበራችሁ አድማጭ ተመልካቾቻችን እንደምን አምሽታችኋል? የሐሙስ ምሽት መስከረም 26 2015 ዓ.ም የጋቢና ቪ መሰናዶ ከአንሳት ጀምሮ መደመጡን መታየቱን ይቀጥላል። ከኛ ጋር ታምሹ ዘንድ በአክብሮት እንጋብዛለን። ለምሽቱ ያዝናቸውን መሰናዶች ላስተዋውቃችሁ። የ2014 ዓ.ም የ12ኛ ክፍል መልቀቂያ ብሔራዊ ፈተና የፊታችን ሰኞ መስከረም 30 2015 ዓ.ም እንደሚካሄድ የትምህርት ሚኒስቴር አስታውቋል። በዚህ ዙሪያ የተማሪዎችን አስተያየቶች አካተን ዘገባ አጠናቅረናል። በማህበራዊ ሚዲያ ላይ ተጽዕኖ ፈጣሪ የሆነች ወጣት እንግዳም ይዘናል። ይህንና ሌሎች መሰናዶችን በምሽቱ የምናስደምጣችሁ ይሆናል። የደንገረመው መሰናዶውን እየመራው ኤልያስ አስማረ በቅንብሩ ከመላው የአሜሪካ ድምፅ የስቱዲዮ ባለሙያዎች ጋር በመሆን አብራችሁን ታምሹ ዘንድ በአክብሮት እንጋብዛለን። ሰለሞን በማህበራዊ ሚዲያው ላይ በቴሌግራምና በተለይም ደግሞ በቲክቶክ ላይ ተጽዕኖ እየፈጠሩ እንዲሁም ደግሞ የራሳቸውን ፈጠራና ክህሎት ለመልካም ነገር እየተጠቀሙ ካሉ ወጣቶች መካከል አንዷ ናት። ሉና በተለይም ደግሞ ፈገግ ከመሰኙና ከቀልድ በዘለሉ በአይምሮ ጤናና በአካል ጉዳተኝነት እንዲሁም ደግሞ ከምልክት ቋንቋ ጋር በተያያዘ ግንዛቤን ለማስጨበጥ በምትሰራቸው ስራዎች ትታወቃለች። በቅርቡም ደግሞ ቢሃይንድ ዘ ሰርፌስ የተሰኘው ፊልሟ የሁለተኛ ደረጃ ተሸላሚ ይሆናል። በስማርት ፊልም ፌስቲቫል ላይ ቀርቦ ከሉና ጋር ያደረኩት ቆይታ ቀጥሎ ይቀርባል።
ሉና ሰለሞን እባላለሁ። አርክቴክት፣ ዲጂታል ማርኬተር እና ማህበራዊ ሚዲያ ላይ ተጽዕኖ ፈጣሪ ነኝ።
እሺ ሉና፣ በጣም አመሰግናለሁ። የስነ ህንጻ ባለሙያ ነሽ፣ የማህበራዊ ሚዲያ ላይ ተጽዕኖ ፈጣሪ ነሽ፣ አሁን በቅርብ ጊዜ ደግሞ በፊልም ስራም እንደዚሁ በስልክ በሚሰሩ ፊልሞች ውድድር አሸንፈሻል እና ወደዛ ከማለፋችን በፊት ማህበራዊ ሚዲያ ላይ የሆነ ነገር አቅርቦ ለህዝብ ተወዳጅ ማድረግ የሚቻለው እንዴት ነው? እንዴት ጀመርሽ?
ቆይቷል ከጀመርኩት እንደዚህ አይነት ቪዲዮዎች መስራት። የጀመርኩትም ለቅርብ ጓደኞች የነበረ የምሰራው ቪዲዮዎች፣ እነዚህ አንዳንድ ይጠቅሟቸዋል ብዬ ማስባቸውን ነገሮች ሰራ ነበረ። ከዛ አንድ ጓደኛ ነው ትዝ ይለኛል ሼር ብታደርጊ ለሌላም ሰው ይጠቅማል፣ በጣም ፑሽ ያደረገኝ ነበረ። ሰው ቴሌግራም የሚባል ቻናል አለ እና እሱ ላይ ቻናል ክሬት አደረግኩኝ እና እሱ ላይ መልቀቅ ጀመርኩኝ። እንደዚህ ብዙ ጊዜ አስቂኝ የሆኑ ሰው ተረድቶ እራሳቸው ላይ የሚደርስባቸው ነገሮች ምናምን የሆኑ ቪዲዮዎችን መልቀቅ ጀመርኩኝ ማለት ነው እና የሰው አቀባበል በጣም ደስ ይል ነበረ። በዛ ሰዓት አልተለመደ እንደዛ አይነት ቪዲዮዎች እና ሰው የሚሰጠኝ ሀሳቦች ደስ ይል ነበረ። ስለዚህ በሱ ተበረታታሁበት እና ያኔ ነው ጀመርኩኝ። ከዛ ቀስ ያልኩኝ ነው ከዛ ያሳደግኩት ማለት ነው ወደ ተለያዩ ሶሻል ሚዲያዎች።
አሁን ምን ምን ማህበራዊ ሚዲያዎች ላይ ነው ያለሽው? ምን አይነት ሀሳቦችስ ነው ቪዲዮ የምትሰሪው?
ተጠቃሚዎች ሚዲያዎች ቴሌግራም፣ ኢንስታግራም፣ አሁን ደግሞ ትልቁ የሚታወቀው ቲክቶክ ነው። ብዙ የምሰራቸውን እዛ ላይ ነው የምለቀው። የምሰራው ሀሳቦች ብዙ ሶሻል ሚዲያ ላይ የሚሰራ ሰው የሚያተኩረው ይሄ አስቂ መሆኑን ምናምን ላይ ነው ስጀምር። በእርግጥ እንደዛ ነው የጀመርኩት ግን ለሰው ደግሞ ምን ማስተላለፍ እችላለሁ? ድምፄም እየተሰማ ሲመጣ ጥሩ ሜሴጅም ጥሩ መልእክት ማስተላለፍ እንዳለብኝ ተሰማኝ እና አንዳንድ ቮለንተር ማድረጋቸው ግሩፖች ነበሩ ማያቸው ኮዞችን መስራት ፈለኩኝ እና አንዱ መንታል ሀልት እና ፎከስ ኦን አቢሊቲ የሚባል ትንሽ ኮሚኒቲዎች ሆነው የአካል ጉዳተኝነት ላይ መስራት ፈለኩኝ። መማር የምፈልገው ቋንቋ የምልክት ቋንቋ ነበረ። እሱን ትምህርት ወሰድኩኝ እና እሱን ኮሚኒቲን ለማስፋት የዚህን መስማት የተሳነው ቋንቋ የሚያቅተው ትንሽ ስለሆነ እሱን ለምን አላስተምርም ብዬ የሚያስተምሩ ቪዲዮዎች መቀቅ ጀመርኩኝ። ያው የአእምሮ ጤና ላይ ደግሞ ብዙ ጊዜ ማህበረሰብ ውስጥ የማይወሩ ሀሳቦች በቃ ሰው በደንብ አፋውጥቶ የማይወያያቸው ብዬ ማስባቸው ርዕሶችን የራሴ ሀሽታግ ፈጠርኩኝ እና በሱ እነሱን ሀሳቦች ሰው ጋር እነጋገራለሁ እና ብዙ ሰው ራሳቸው ላይ የሚከሰትባቸው ነገሮች ስለሆኑ አቀባበላቸው ያበረታታል እና የሌላ ሀሳብን መስማት ብቻሽ እንዳልሆንሽ አይነት ስሜት ይሰጣል ብዙ ሰው እና እሱም ያበረታታኛል። ግን ያው ሶሻል ሚዲያ ላይ ይሄ ቪው ለማግኘት ምናምን ከሆነ አላማሽ መስራት ያለብሽ ይሄ በቃ ትሬንዲንግ የሆኑ ድምጾች መጠቀም፣ ሌላ ሰዎች የሚሰሯቸውን ነገር ዱዌት እያደረግሽ ወይም አንድ ላይ መስራት ከሌላ ሰዎች ጋር ነው እና ብዙ ጊዜ እንደዚህ አይነት ቪዲዮዎችንም አጠቃልላለሁ ከኔ ኮንቴንቶች ጋር ሶ ፑሽ ያደርገዋል ሌላውንም ኮንቴንቴን ማለት ነው። አንዳንድ ሰራቻ እነዚህ ናቸው።
አሁን እንግዲህ ማህበራዊ ሚዲያው በጣም ተጽዕኖ ለመፍጠር የሚመች መድረክ ሆኗል። አንቺም የቻልሽውን ያህል እየሰራሽ ነው። ምን ያህል ተከታዮች አሉሽ? ብዙ ጊዜስ ደግሞ በማህበራዊ ሚዲያ ላይ እንደዚህ ጠንከር ያሉ ሀሳቦችን ስታነሺ ያሉት ምላሾች ምን ይመስላሉ?
ተከታዮች አሁን በዚህ አመት ነው በጣም የጨመረው። ከኮቪድ ከተከሰተ በኋላ ሰውም ወደ ሶሻል ሚዲያ በጣም ሄዷል እና በስቷል። ቲክቶክ ላይ በተለይ ያለ ተጠቃሚ ኢትዮጵያ ውስጥ በጣም በስቷል። ሰው ያለፈው ሁለት አመት ፎሎወርችኝ በደንብ ማሳደግ ችያለሁ። 100,000 አካባቢ ደርሷል ፎሎወሬ። ቪውን በጣም ከፍ ያለ ነው ፎሎወር እየጨመረ ሲመጣ ማለት ነው። አቀባበሉ ይወስነዋል የምታነሺው ሀሳብ። ብዙ ጊዜ በጣም ይሄ የሚያከራክር ሀሳብ ከሆነ ነው 50-50 ነው የሚቀበልሽን ሰው ይኖራል። አዎ ልክ ነው ብሎ የሚስማማ ሰው አለ። ከዛም በዛ መጠን ደግሞ በጣም ተከራክሮሽም እንዴት እንደዚህ ያለሽ ምናምን ብሎ አንቺ ስለ ራስሽ ያለሽን አመለካከትም እንድትቀይር የሚያደርግሽ ብዙ ሰው አለ። ብዙ ጊዜ ጥሩን ነገር እንረሳለን። መጥፎ ነገር መጥፎ ኮሜንቶች ኦር መጥፎ ሰዎችን ስናገኝ ስለዚህ ግን በዛው መጠንም ጥሩዎችንም ለመስማት ሞክራለኝ። እነሱ እንዳበረታቱኝ ነው ጥሩ ቪዲዮዎች እንዲሰራ ወይም ጥሩ ሀሳቦች እንዳነሳ እንጂ ከባድ ነው ግን
እንግዲህ አሁን እንደ ተጽዕኖ ፈጣሪ አንድ በጣም ብዙ ተከታዮች በኖሩ ቁጥር የራሱን የስራ እድልም ከፍቷል የሚባለው ነገር አለና ይሄ ባንቺ ህይወት ላይ ምን ያህል እውነት ነው?
አዎ አንድ ትልቅ ጥቅሙ የሶሻል ሚዲያ ያው በሰው አይን ውስጥ ይገባል ስራሽ። ስለዚህ ብራንዶች እንደዚህ የተለያዩ እቃዎች ያላቸው ሰዎች ወይም ካምፓኒ ያላቸው ሰዎች ይፈልጋሉ ባንቺ እነሱን ፕሮዳክቶች ማስተዋወቅ እና ብዙ ጊዜ ይመጣሉ እና እንደዚህ እንደዚህ ያለኝ ሶ ፕሮሞት አድርጊልኝ ያለሽ ወይ ብለው ይጠይቁናል። ሶ መርጠሽ አንቺ ይሄ ብራንድ እኔን ፕሬዘንት ያደርጋል ወይ ከዚህ ብራንድ ጋር ይሄዳለሁ ይባሉ ወይም የምሰራው ነገር ብለን አመዛዝኝ ይሄዳል ከኔ ጋር የሚለውን ነገር እንትላለ እንጂ አዎ በጣም ብዙ ብራንዶች ይመጣሉ። እኔ ዩዥሊ አንዱ ኮንቴንት የምሰራው ትናንሽ ጀማሪ የሆኑ ቢዝነሶችን ማበረታታት ላይ ይሰራሉ። ብዙ ጊዜ አፕሮች አድርገውን ወይም ለማድረግም ይፈራሉ ብዙ በጥልቅ ይቁናል ብለው ስለሚያስቡ እና አንድ ኮንቴንት ታይፕ ያኔ ትናንሽ ቢዝነሶችን የሆነ ፕሮዳክታቸውን የሚልኩ ከሆነ ወይም ኮንተንት ካላቸው ወስድ እና ቢዝነሳቸውን አስታውቃለሁ ሶሻል ሚዲያ ላይ ይለቁታል። ወይም ደግሞ ራስሽ እኔ የምመክረው ለብዙ ብራንዶች እኔ ሶሻል ሚዲያ ላይ ቪዲዮ ሰርቼ የራሴን ካራክተር ጨምሬ የራሴን ሰው የሚወድልኝ አይነት ቪዲዮ ሰርቼ ራሴ ላይ ለቅላቸዋለሁ። ቢካዝ ተጽዕኖ ፈጣሪ ተሰሚነት አለሽ ተብሎ ስለሚከሰል ሰውም ተቀባይነቱ ከፍ ያለ ስለሚሆን ብዙ ጊዜ በእኛ ሶሻል ሚዲያ ላይ ነው መልቀቅ የምንመክረው እንጂ አዎ ፓኬጅ አለው ይወስነዋል።
በወር እስከ ምን ያህል ይገኛል?
ያው በፎሎወርሽ ይወስነዋል። ብዙ ጊዜ ብራንዶች የሚፈልጉት ከ100,000 በላይ ምናምን ፎሎወር ያለንን ሰዎች ነው። አንድ ቪዲዮ አቨሬጅ 20,000 ብር ይከፈላል። ሌላ ብር ማግኛ መንገድ ቲክቶክ ላይ ከ10,000 በላይ ፎሎወር እና ከ100,000 በላይ ቪውስ በ30 ቀን ውስጥ በተከታታይ ካገኘሽ ክሪኤተርስ ፋንድ የሚባል ነገር አለ። እሱ ላይ አፕላይ ታደርጊ እና ያንካል ቪዲዮሽን ስንት ቪው አገኘ ምናምን የሚለውን ከዛ ለክሪኤተርስ ፋንድ ይከፈታል አካውንትሽ። ሶ ከዛ በኋላ ፖስት ታደርጊ ከሪቪው የሆነ ያህል ሳንቲም ምናምን እያለ አካውንትሽ ላይ ይጠረቀማል። ሌላው ኢትዮጵያን ኢንፍሉዌንሰሮች በጣም ይጠቀሙ ያሉ ላይቭ መግባት። ላይቭ ስትገቢ ላይቭ ስትገቡ ሰዎች ላይኮች ይሰጥሻል። ላይክ በሰጡሽ ቁጥር ላይኮች ተጠራቅመው ወደ ፖይንት ሳንቲም ይቀየሩና ይጠረቀማሉ። ይህኛውም ኦፕሽን ጥሩ ነው።
አሁን በቅርቡ ደግሞ የስማርት ፊልም ፌስቲቫል ላይ ተሳትፈሽ በሞባይል ከም ፊልም የሰራሹ ፊልም ተወዳድረሽ ነበረ። እዛ ላይ ማሸነፍሽ ተሰምቷል እና ስንተኛ ወጣሽ? ምን አይነት ስራ ነበር ያቀረብ?
አዎ ስማርት ፊልም የስልክ ውድድር ላይ ተወዳድሬ ነበረ። ያን ጊዜ ነው ስወዳደር 2ኛ ሰከንድ ራነር አፕ ነው የወጣሁት። የሰራሁትን ቪዲዮ ዶክመንተሪ ድራማ ነገር ነው የሰራሁት። የአእምሮ ጤና ላይ ነው የሰራሁት። እሱም ድራማ ነው ወይም የአእምሮ ቀውስ። እሱ ላይ አንዳንድ ሶሻል ሚዲያን ተጠቅሜ አንዳንድ ሰዎችን ቃለ መጠይቅ አድርጌ ነበረ። እንደነ ከማህበረሰቡ ከቤተሰብ ስናድግ የወረስናቸው የሚጎዱን ለምናስቸው የአእምሮ ቀውሶች ቸው ሰው ሆኖ ብናያቸው ምን ይመስላል የሚለውን ሀሳብ ወደ አጭር ፊልም ቀይሬ የስድስት ደቂቃ ያህል የሆነ አጭር ፊልም ነበር የተወዳደርኩት። አሪፍ ነበር።
እንኳን ደስ አለሽ። እንግዲህ ከዚህ በኋላ ምንድን ነው ስም ሉና የምታስበው?
በዚሁ በፊልም አጭር ፊልም ሾርት ፊልም መስራት መቀጠል እፈልጋለሁኝ። ያው ሶሻል ሚዲያ ላይ መስራት የሚቻል ነገር ነው። ትልቅ ፕሮዳክሽን የሚጠይቅ ነገር አይደለም። ብቻ የምስራ ብዬ እስከዛሬም ስሰራው የነበረው ነገር ስለሆነ ቀላል ነው እና አሁን ኮሆርት ክላስ ነበረን ከውድድሩ በፊት 8 ሳምንት ከውጭ የታወቁ ሆሊውድ አክተሮች፣ ፕሮዲሰሮች መተው እና ኦንላይን ክላሶች ሰጥተውን ነበረ። ከኮርት ክላሱ የተማርኳቸውን ትምህርቶች ወስጄ መቀጠል ፈልጋለሁ። አጫጭር ፊልሞች መስራት ወይም ተጽዕኖ መፍጠር እና የአዲስ ነገሮች ከኔ ይወጣሉ ብዬ አስባለሁ በሚመጡት ወራት።
እሺ ሉና፣ በጣም ነው የማመሰግነው ስለነበረን ቆይታ። ያው ያሰብሽው በሙሉ እንዲሳካልሽ ምኞቴ ነው።
እሺ፣ እናመሰግናለን በጣም።
የ2014 ዓ.ም የ12ኛ ክፍል የመልቀቂያ ፈተና የፊታችን ሰኞ መስከረም 30 2015 ዓ.ም በዩኒቨርሲቲዎች ግቢ ውስጥ እንደሚካሄድ የትምህርት ሚኒስቴር አስታውቋል። ዘንድሮ ፈተና የሚወስዱት ተማሪዎች ብዛትም 976,000 ሲሆን በሀገሪቱ ውስጥ ባለው አለመረጋጋት ምክንያት ከትግራይ ውጪ ካሉት ክልሎች 56,000 የሚሆኑ ተማሪዎች ለፈተና አይቀመጡም። ገብረ ሚካኤል ገብረ መድህን ተከታዩን አቅርቧል።
እስከ ዛሬ ድረስ በትምህርት ቤቶች ሲሰጥ የቆየው የ12ኛ ክፍል መልቀቂያ ብሔራዊ ፈተና ዘንድሮ ለመጀመሪያ ጊዜ በዩኒቨርሲቲዎች እንዲሰጥ የተወሰነው በሁለት ምክንያቶች መሆኑን ለጋዜጠኞች የተነበበው መግለጫ አመልክቷል።
አንደኛ፣ የፈተና አሰጣጥ ሂደቱ ከስርቆትና ከኩረጃ ነፃ ሆኖ ተማሪዎች ውጤት የሚገኘው በማጥናትና በመስራት ብቻ መሆኑን አምነው እንዲዘጋጁና ሁለተኛ ደግሞ ከሐሰተኛ የፈተና መልስ አሰራጮች ተጠብቀው እንዲፈተኑ በማድረግ የፈተና ስርዓቱ ተአማኒነት እንዲያድግ ለማድረግ ነው።
እስካሁን በተሰሩት የቅድመ ዝግጅት ስራዎች የተፈታኞችና የፈተና አስተዳደር አስፈጻሚዎች ምልመላ፣ መረጣ፣ ምደባና ስምሪት እንደተከናወነ የተገለጸ ሲሆን ፈተናው ከፊታችን መስከረም 30 ጀምሮ በሁለት ዙር እንደሚሰጥ በመግለጫው ተጠቅሷል።
የ2014 ዓ.ም ተፈታኞች ቁጥር ከዩኒቨርሲቲዎች የማስተናገድ አቅም በላይ በመሆኑ ፈተናው በሁለት ዙር ይሰጣል። አንደኛ ዙር የማህበራዊ ወይም ሶሻል ሳይንስ ተማሪዎች የሚፈተኑ ሲሆን ከመስከረም 30 እስከ ጥቅምት 2 ቀን 2015 ዓ.ም ድረስ ፈተናውን ይወስዳሉ። በሁለተኛ ዙር የተፈጥሮ ወይም ናቹራል ሳይንስ ተማሪዎች የሚፈተኑ ሲሆን ከጥቅምት 8 እስከ 11 ድረስ ፈተናውን ይወስዳሉ። ፈተና የወሰዱ ተማሪዎች ጥቅምት 12 እና 13 ወደ የመጡበት አካባቢ ይመለሳሉ።
የ2014 ዓ.ም ብሔራዊ የመልቀቂያ ፈተናን የሚወስዱት 976,000 ተማሪዎች መሆናቸውን በመግለጫው ላይ የተገኙት የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ ተናግረዋል። በአሁኑ ጊዜ በሀገሪቱ ውስጥ ባለው አለመረጋጋት ምክንያት ከትግራይ ውጪ ባሉ ክልሎች የሚገኙ 56,000 ተማሪዎች ለፈተና እንደማይቀመጡ ሚኒስትሩ ገልጿል።
በአጠቃላይ መውሰድ ከነበረባቸው ምን ያህል አልወሰዱም ኦር አይወስዱም በዚህ ዓመት የተባለው ኢሴንሻሊ ጥያቄው ትግራይ ያሉ ተማሪዎች በጦርነት ላይ ያሉና ምን ያህል ተማሪ እንኳን እንደሆነ በማይታወቅ ሁኔታ ያለንበት ካልሆነ በቀር ሌላ ቀሪው ኢትዮጵያ ውስጥ ያሉት ተማሪዎች በሙሉ ይፍኖት በአንደኛው በሁለተኛው ዙር ይፈተናሉ። 56,000 አካባቢ ተማሪዎች ተለይተዋል። ይሄን ፈተና ስናዘጋጅ ሁለተኛም ፈተና የተዘጋጃል። በልዩ ሁኔታ ፈተና የሚወስዱ ውጭ ሀገር የሚገኙ የኮሚኒቲ ትምህርት ቤቶች፣ በእስር ላይ የሚገኙ ፈተና የሚወስዱ ተማሪዎች እነኝን ተማሪዎችና ድንገትም እንዲህ በጸጥታ በሚነሳ ምክንያት መውሰድ የማይችሉ ተማሪዎች ካሉ በሚል ሁለተኛ ፈተና የተዘጋጃል። ያ ፈተና ከአንድ ወር ባልበለጠ ጊዜ ውስጥ ተመልሶ ይሰጣል። ያንን ሁለተኛውን ፈተና ይወስዳሉ እነኚህ በጸጥታ ምክንያት አሁን የማይወስዱት እና ቅድም ያልኳችሁ ሁለት የውጭ ሀገር ኮሚኒቲ ትምህርት ቤቶች እና በመንግስት ጥበቃ ላይ ያሉ እሱን በምንሰጥበት ጊዜ ያንን ይወስዳሉ። ለዛ ዝግጅት ኦልሬዲ ተጀምሯል።
ለፈተና ስርዓቱ ደህንነት ሲባል ፈተናው በዩኒቨርሲቲዎች እንዲሰጥ በመወሰኑ ትምህርት ሚኒስቴር 1 ቢሊዮን ብር ያህል ተጨማሪ ወጪ ማውጣቱንም ፕሮፌሰር ብርሃኑ ጠቅሷል።
ጦርነት ሁኔታ ላይ ነው ያለነው። ያ አገሪቱ የፊስካል እንትን ላይ ያመጣውን ጫና ይታወቃል። ከዛ አንፃር በተቻለ መጠን የመንግስትን ወጪ በማይጎዳ መልክ በጥንቃቄ ለመስራት ሞክረናል። ወጪው 1 ቢሊዮን አካባቢ ተጨማሪ ቢደርስ ነው ቢደርስም ያን ያህልም የሚደርስ አይመስለኝም ተጨማሪ ወጪ።
ፈተናው እንዳይሰረቅም ከዝግጅት ጀምሮ እስከ መፈተኛ ቦታዎች ድረስ ከፍተኛ ጥንቃቄ ተደርጓል ሲሉም ሚኒስትሩ አብራርቷል።
ከዚህ በፊት የነበሩ ክፍተቶች ፈተናዎች መውጣት ምክንያት ዋና ናቸው እንኳን ባይባል ክፍተቶች ያሉትን መቀዳዳዎች በሙሉ ለመሸፈን ከፍተኛ ጥንቃቄ ተደርጓል። ገና ከፈተና መውጣቱ ጀምሮ ፈተናውን የሚያዘጋጁትም ሰዎች ከመመልመል ከዩኒቨርሲቲዎች ከመመልመል ጀምሮ ፈተናውን ሲያዘጋጁ የሚጠቀሙባቸውን ኮምፒውተሮች ምን ከመለየት ጭምር እና ፈተናዎቹን ከአንድ ቦታ ሳይወጡ አንድ ቦታ ሆኖ ብቻ እንዲዘጋጅና ከዛ በኋላ ያ ፈተና የተዘጋጀባቸውን ማቴሪያሎች እዛው ትተው ተፈትሸው የሚወጡበትን ሁኔታ ጀምሮ ከዛ ፈተናው ፕሪንት የሚደረግበትን በኢንሳ በፌደራል ፖሊስ እና በራሱ በፈተናዎች ድርጅት ትብብር በከፍተኛ ጥንቃቄና ጥበቃ የተደረገ ቅድም እንዳልነው ኮዶቹን ሁሉ ጨምሮ የማተም ሂደቱን በተወሰነ ደረጃ በማሻሻል ኮዶቹን ጨምሮ የታተመበት ሁኔታ ነው። እዛ ጋር ቀዳዳውን በፊት ከነበረው የበለጠ ለመሸፈን ተሞክሯል።
በፈተናው ወቅት የፈተና ደንብን የጣሰና የተከለከሉ ነገሮችን ይዞ የተገኘ ማንኛውም ተፈታኝ ተማሪ ያለምንም ቅድመ ሁኔታ ከፈተና እንደሚሰናበት በዛሬው መግለጫ ይፋ ተደርጓል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ።
ከዚሁ ጋር በተያያዘ ተማሪዎች በዚህ ጉዳይ ላይ ምን አይነት አስተያየት አላቸው የሚለውንም ቃኝተናል።
በሐረር ከተማ የምትኖረው አበዙ ባሳዝን የማህበራዊ ሳይንስ ተማሪ ስትሆን መስከረም 30 የሚጀምረውን ብሔራዊ ፈተና ለመውሰድ በሐሮማያ ዩኒቨርሲቲ መመደቧን ገልጻለች። ውሳኔው ከዚህ በፊት ሲታይ የነበረውን ችግር ይቀርፋል ብላ እንደምታምንም ተናግራለች።
ባለፈው ዓመት 11ኛ ክፍል እንደነበርኩ ያው የ12ኛ ክፍል ፈተና ወሳጅ መሆኔን ሳስብ በጊዜው የሚሰሙ ነገሮችና የሚሆኑ ነገሮችን ሳይ እንደዚህ አይነት ነገር እያሰብኩ ነበር። እኔም ሳይሆን በፊት ማለት ነው እንዲህ ቢሆን አሪፍ ነበረ፣ ያው ለሚያጠናና ለጎበዝ ተማሪ ማለት ነው ኩረጃ ምናምን ቢቀር ይበልጥ ደግሞ የእሱ የማለፍ እድሉ ከፍተኛ ይሆናል ብዬ ስለማስብ ያው እንዳሰብኩት ሆኖ ለኔ በእኔ በኩል አሪፍ ነው። ችግሮች ይቀረፋሉ ብዬ ተስፋ አደርጋለሁ።
በዝዋይ ከተማ የሼር ኢትዮጵያ ሁለተኛ ደረጃ ትምህርት ቤት ተማሪ የሆነው አዲሱ ዓለሜ ስለ ፈተና መሰረቅ ሲነገር የነበረው ነገር ያስጨንቀን ነበር ይላል። አሁን በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ለመፈተን መመደቡን ተናግረው ይህ ውሳኔ ተማሪዎች የልፋታቸውን ውጤት እንዲያገኙ ያስችላል የሚል እምነት አለው።
ለምሳሌ እኔ ለፍቼ አንብቤ አጥንቼ እንቅልፌን አጥቼ ብዙ ዝግጅት ካረኩ በኋላ ፈተና ወጥቷል ሲባልና ተሰርቶ ሲገባ አላ የሆነ ኮንፊደንስን የሚያሳጣ ነገር ይኖራል። ምክንያቱም ከውጭ ፈተና ሰርቶ ያኛው ምንም ሳያጠና የመጣው ልጅ ከውጭ የተሰራውን ፈተና በመስራት ይበልጠኝ ይችላል በሚል ያንን ታስብ ነበረ። ያን ነገር መንግስት በመቅረፉ ደስ ብሎኛል። ያው ተማሪ በጥረቱ ሰፍቶ ማምጣት እንዳለበት ነው የሚሰማ።
አበዙ ባሳዝን የ12ኛ ክፍል የመልቀቂያ ፈተና በዩኒቨርሲቲዎች እንደሚሰጥ ስንሰማ የጥናት ተነሳሽነታችንን ጨምሮታል ትላለች።
ከበፊቱ የበለጠ የጥናት ተነሳሽነታችን እንዲጨምር አድርጎናል እና በራስ መተማመናችን እንዲጨምር እንዲሁም ደግሞ በራሳችን ለፍተን ነገሮችን እና በራሳችን ጥረት ለፍተን ነገሮችን የማግኘት እድላችን ከፍተኛ ይሆናል ብዬ ስለማስብ ለኔ ሀሪፍ ነው።
የፈተና ስርቆት ችግር የጎበዝ ተማሪዎችን ልፋት ዋጋ ሲያሳጣው እንደነበር የሚገልጸው ሌላኛው የሼር ኢትዮጵያ ሁለተኛ ደረጃ ትምህርት ቤት ተማሪ ናትናኤል ንጉሱ ደግሞ የትምህርት ሚኒስቴር ውሳኔ ወደ ዩኒቨርሲቲ የሚያልፉትን ተማሪዎች ጥራት ያስጠብቃል ይላል።
አሁን የአምና ተፈታኞች እንዳጋጣሚ ነው ጓደኞች ነበሩና የሆነ ፈተና ሊፈተን ሲል መልስ ተለቆላቸው ነበር አምና ማለት ነው። መልሱ እኔ ጋርም እንዳደርሰው ነበር አምና። ያ እንደሚያሳየው ጎበዝ ተማሪ እንቅልፉን አጥቶ በጣም ፈክቶ ያንን ውጤት ለማግኘት እንትን የሚለው ነገር ግን ከጎን ፈተና ተሰርቆ ሲወጣ በጣም ትልቅ እንትን ያለው በጣም ለዛ ለጎበዝ ተማሪ ትንሽ ይከብዳል። ፈተናው በዩኒቨርሲቲ በመሆኑ አንደኛ ነገር በኩረጃም በትልቁ ይቀርፋል ብለን እናስባለን። ጥራት ያለ ተማሪ ወደ ካምፓስ ይገባል ብዬ ነው የማስበው። እንደኔ ጆይን የሚያደርጉት ጥራት ያላቸው በቃ በራሳቸው የሚኮሩ እንጂ በኩረጃ የማያልፍ ተማሪዎች እንደሚሆን እኔ በካምፓስ መሆኑ በሰሆነ በጣም ደስተኛ ነኝ።
ተማሪዎቹን ወደ ዩኒቨርሲቲዎች የማጓጓዝና በዩኒቨርሲቲዎች ውስጥ ሙሉ ቁጥጥር የማድረግ ኃላፊነት የክልልና የፌዴራል የጸጥታ አካላት ኃላፊነት መሆኑን ሰኞ ዕለት በጉዳዩ ዙሪያ መግለጫ የሰጡት የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ ገልጸዋል።
ተማሪዎችን ካሉበት አካባቢ ወይም ካሉበት ወረዳ ወደሚፈተኑበት ትምህርት ቤት የማንቀሳቀስ አጠቃላይ ኃላፊነት የክልል ጸጥታ ቢሮዎች ናቸው።
ጋቢና ጋር ናችሁ ያላችሁት። በመቀጠል ደግሞ የምናልፈው ወደ ቴክኖሎጂ ዘገባችን ነው። እፉዬ ገላ የተሰኘው ግብርና ጤናና ትምህርትን የሚያግዝ የኮምፒውተር ጨዋታ ጋር ነው የምናስተዋውቃችሁ። ሀብታሙ ስዩም ያሰናዳው ዘገባ ይቀጥላል።
እፉዬ ገላ ብዙ ሰው የሚያውቀው ከሆነ እንደ አረም ሊታይ ይችላል። እፉዬ ገላ ግን አንድ ቦታ ተበትኖ ብዙ ቦታ ሄዶ መብቀል የሚችል ለየት ያለ ጸባይና የመስፋት ጸባይ ያለው ተክል አይነት ነው። ፈረንጆች ዳንዲላይን የሚሉት ማለት ነው። እኛም እፉዬ ገላ ብለን ራሳችን እንትን ያለ እንደ አንድ ሳይድ ዊ አክት አስ ስታርታፕ አግሪጌተር ሰራባቸው አራት ኤሪያዎች አሉ። አግሪካልቸር ላይ እንሰራለን፣ ሄልዝ ላይ እንሰራለን፣ ቱሪዝም ላይ እንሰራለን፣ በጣም ደግሞ በጣም ስፔሻላይዝ የምናደርግበት ኤጁኬሽን ላይ እንሰራለን። በዛ ያሉ ስታርታፖችን ሰብስበን ስፔሻላይዝ ያደረጉ ትላልቅ ፕሮጀክቶች እና ትላልቅ ፕሮብሌሞችን ሶልቭ የሚያደርግ ተቋም ነው።
እንግዲህ እንደተረዳሁት ጠቅለል ባለ ሁኔታ አዳዲስ የንግድ ፈጣሪዎችና ፈጠራዎችን ከትልልቅ ደንበኞች ጋር የማቀናጀት ስራ ነው አንደኛው ስራችሁ። በራሳችሁ ደግሞ የምትንቀሳቀሱበት ያስቀመጣችሁት ልዩ ዘርፍ እንዳለም ነው የተረዳሁት። ዳግም ቀደም ብለህ አንተም ጠቅሰኸዋል፣ ድርጅታችሁ ለደንበኞች ከሚያቀርባቸው አገልግሎቶች ወይንም ደግሞ ምርቶች መካከል አንዱ በተለያዩ ዘርፎች ላይ የሚያተኩሩ ጨዋታ የሚመስሉ ነገር ግን ቁም ነገር ያዘሉም የዲጂታል ጨዋታዎች ወይንም ደግሞ ጌሞችን ያቀርባል። ቀደም ብለህ ጠቀስ አድርገኸዋል፣ በጤና በትምህርት እንዲሁም በሌሎች ዘርፎች ላይ የሚያተኩሩ ተያያዥ ምርቶች እንዳሏችሁ ነግረኝ ነበር። የተወሰኑትን እስቲ ንገረን። እስቲ
ብዙ ጊዜ ሰዎችን ጌም ብለን ስናነሳ መጀመሪያ ይመጣላቸው እኚህ ቪዲዮ ጌምስ ወይ ኢንተርቴንመንት ጌምስ ወይ ሞባይል ጌምስ፣ ጊዜ ማሳለፊያ የምንላቸው አይነት ጌሞችን። እኛ የምንሰራበት ዘርፍ ሰፋ ያለ ጌም ቲንኪንግ ነው የምንለው። ጌም ቲንኪንግ በሚለው ዘርፍ ውስጥ ጨዋታ ነው፣ የጨዋታ አሳቢ ወይም የጨዋታ አስተሳሰብ እንለዋለን። ሌላ ስሙ ደግሞ ኢንጌጅመንት ኢንጂነሪንግ ወይም ይሄ የምሳጤ ምህንድስና የምንለው ነው። ዘርፉ በጣም ሰፊ ነው። ለምሳሌ አሁን ሲሙሌሽን የሚባል አንድ ራሱ ሴክሽን አለው። አሁን ስለ ፕሌን ሲሙሌተሮች ብዙ ሰው ኖት ሳያደርግም፣ ግን የአውሮፕላን ሲሙሌተር ፓይለቶች አውሮፕላን ማብረርን የሚማሩበት ሲሙሌተር ነው። ቴክኒካሊ ጌም ግን አላማው ለፈን ብቻ ሳይሆን ወይም ጊዜ ማሳለፊያ ሳይሆን አንድ ሰው አውሮፕላን አብራሪ ዘንድ ክህሎት የሚማርበት መሳሪያ ሆኖ ነው ያገኘው። እኚህ ሪል ወርልድ የሆኑ ክስተቶችን ዲጂታይዝድ የሆነ ሴፍ በሆነ ኤንቫይሮመንት ላይ የማስቀመጥ ሂደት ሲሙሌሽን በገሃድ ዓለም ላይ ኢምፕሊመንት አድርገን ከተዝናኖት በተረፈ ህይወታችን ላይ ለውጥ እንዲያመጣ የምናደርግበት እና እኛም አሁን እኚህን ተጠቅመን አግሪካልቸር፣ ቅድም ያለው ሄልዝ፣ ኤጁኬሽን እና ቱሪዝም ላይ ኢምፕሊመንት አድርገነዋል። አንደኛው በጣም ፖፑላር የምንለው አንዱ የሰራ ነው ከገበሬዎች ጋር የምንሰራው ሲስተም አለ። ከጂአይዜድ ፈንድ ተደርጎ ኦልሞስት ባለፉት ሁለት ዓመታት እየሰራን ያለነው አንደኛው ፕሮጀክት ምንድን ነው? ብዙ ሰው ስለ ኢትዮጵያ የአግሪካልቸር ስርዓት የሚያውቅ ከሆነ ኢትዮጵያ 60,000 የሚሆኑ ኤክስቴንሽን ወርከሮች ወይም ይሄ ገበሬዎችን እንዲያግዙ የተዘጋጁ ወጣቶች አሉ። እነዚህ ወጣቶች ያው ያለፉበት ስርዓት ሁላችንም ያለፍንበት የትምህርት ስርዓት ነው። ብቁ የሆኑ ሰዎች የማያወጡበት የትምህርት ስርዓት ነው ያለን እና እነዚህ ወጣቶች ናቸው ወጥተው ገበሬዎቻችንን አሲስት የሚያደርጓቸው። በጣም ትልቅ የእውቀት የክህሎት የአስተሳሰብ ክፍተት አለባቸው ወጣቶች እና እንዴት ነው እነዚህን ወጣቶች የምናሳድገው ተብሎ ነው። ይሄ ነው እንደ ፕሮብሌም የወሰድ ነው የዛሬ ሁለት ዓመት። ከዛ ዲዛይን ያደረግነው ሲስተም የራሱ የሆነ አናሎግ ፕላትፎርም አለው፣ አፕም አለው። ወደ 30,000 የሚሆኑ ታብሌቶች ለኤክስቴንሽን ወርከሮች የሚተላለፉ ታብሌቶቻቸው ላይ ምንድን ያደረግነው እኛ ጌም ነው የሚመስለው፣ ግን ቴክኒካሊ ማወቅ የሚገባቸውን ስለ ግብርና ማወቅ የሚገባቸውን በሆነ ታሪክ ውስጥ አካቶ ኤክስፒሪንስ እንዲያደርጉት ያደርጋል። እንትን ኤክስቴንሽን ወርከሮቹ ያን ጌም እየተጫወቱ ነው የሚመስላቸው፣ ትምህርት እየቀሰሙበት ነው። በመጨረሻ ላይ ሰርተፍኬት ይሰጣቸዋል። አሁን እንደዚህ አይነት መሳሪያዎች አሉ የሰራናቸው። ለገበሬዎች ደግሞ እነሱ ከገበሬዎች ጋር የሚጠቀሟቸው ይሄ የቦርድ ጌም ይመስሉ፣ ግን ስለ ምርጥ ዘር አጠቃቀም፣ ስለ መች ታረስ መች ታጨድ፣ እንዴት ነው አረም መለየት የሚችሉት፣ እኚህን የመሳሰሉ ችግሮችን በቀላሉ ኢንተራክት እያደረጉ መማር የሚችሉበት ሰብሊሚናል ቲችንግ የምንላቸው ፎርማት። ሌላ አንድ ፕሮጀክት ቤኒሻንጉል ላይ የሰራነው ፕሮጀክት አለ፣ ኮንፍሊክት ሪዞሉሽን ላይ አሁን የመሬት ግጭት ላይ በተያያዘ። እሱም ጀስት ሲሙሌሽን ቦርድ ጌም ነው ብታዩት፣ ግን ገበሬዎች ከኢንቨስተሮች ከወረዳ ባለስልጣናትና ኤክስፐርቶች አንድ ላይ ክብ ሰርተው የሚጫወቱት ጨዋታ ነው። ግን መጨረሻ ላይ ጨዋታው የሚያስተምረው ምንድን ነው? እያንዳንዱ ስቴክሆልደር የሌላኛውን ስቴክሆልደር እሳቤ፣ አስተሳሰብ፣ ፖይንት ኦፍ ቪው እይታ ማየት የሚችልበት እና አሃለካስ ሁላችንም አንድ ላይ እናሸንፋለን ወይም ሁላችንም አንድ ላይ እንሸንፋለን የሚል እሳቤ ነው ጌሙ የሚያደርግ።
ከሰራችኋቸው መካከል ለምሳሌ መላ የተባለ በጾታዊ ጥቃት ተጠቂዎች ላይ የሚያተኩር እንደ ጨዋታም እንደ ማስተማሪያም የሆነ አገልግሎት መኖሩን ሰምተናል። ስለ እሱ እስቲ በጥቂት ንገረን።
እሺ፣ መላ ደግሞ ፍየገላም ከመሆናችን በፊት ነው የሰራ ነው። አላማው ምንድን ነው? ቴክኒካል ኤንድ ቮኬሽናል ትምህርት ቤቶች አሉ። አስረኛ ክፍል ከአስር ሲደመር አንድ አስር ሲደመር ሁለት ተብለው ወጣቶች በስኪል እና በክህሎት የሚሰለጥኑባቸው የትምህርት ቤቶች ተቋማቶች አሉ። እነዚህ ተቋማት ኤቲቬት የሚባሉ አግሪካልቸራል ቴክኒካል ቮኬሽናል ስኩልስ የሚባሉም አሉ። ምንድነው መነሻው የዚህ ፕሮዳክት እንሰራ መጀመሪያ የነበረው መነሻ ጾታዊ ጥቃት በትምህርት ቤት ውስጥ ኮመን እንደሆነ እና እሱ ላይ ስፔሻሊ አስተማሪዎች ምን አይነት ተጽዕኖ ሊያደርጉ እንደሚችሉ የሚያስተምር መሳሪያ እንድንሰራ ነው ኮንታክት የተደረግ ነው። በዛን ጊዜ ፒኤችዲን በሚሰራ ሃኒንግ የሚባል ኢራናዊ እና በካናዳ ኤድ ፈንድ የተደረገ ፕሮጀክት ነው። ይሄ ፕሮጀክት ስንሰራውም ያን የሚመለም የነበረን የመነሻ ሀሳብ ኦኬ፣ እንዴት ነው አስተማሪዎችን ስለ ጀንደር ቤዝ ቫዮለንስ እውቀታቸው ማሳደግ የምንችለው? ማሳደግ ብቻ ሳይሆን ያህል ሲያጋጥማቸው እንዴት ነው ሶልቭ ሊያደርጉ የሚችሉት? እንዴት ነው ለምሳሌ በተማሪዎች መካከል ጾታዊ ጥቃት ሲፈጠር ካዩ እንዴት ነው ኢንተርቪን ማድረግ ያለባቸው? ምን ምን አይነት አክሽን መውሰድ አለባቸው? ባዮስ ደግሞ ምን ሊፈጠር ይችላል የሚለውን ሲናሪዮ በኢስታክል የዲጂታል አፕሊኬሽን ነው፣ ታብሌት ላይ የሚጫነ አፕሊኬሽን ነው። ለአስተማሪዎቹ ታብሌት ላይ ነው የሚጫነው። ዋን ኦፍ ዘ ሞስት ሰክሰስፉል ከነበሩ ፕሮጀክቶቻችን መካከል ነው። አሁን ሰዎች ዘመላ ጌም ብለው ኦንላይን ካን አክቹዋሊ ፎር ፍሪ መጫወት የሚችሉት ጌም ነው።
ዳግማዊ፣ ከመለያየታችን በፊት በእስካሁን ጉዟችሁ የገጠሟችሁ ተግዳሮቶች ምን እንደነበሩና የመጪ ዘመን እቅዳችሁ ደግሞ ምን እንደሚያካትት ጠቅላላ አድርገህ ለአድማጮች ብታጋራልን።
እንዳልነው ለባለፉት አምስት ስድስት ዓመታት በምንሰራበት ጊዜ የሚያጋጥሙ ብዙ ችግሮች ይኖራሉ። አንደኛው ዘርፉ አዲስ እንደመሆኑ ያው ዘርፉ ላይ ያለው እውቀት ማነሱና ሰዎች እንደ አዲስ ማየታቸው፣ ያው ጌም ማለት ጊዜ ማጥፊያ ነው፣ ጌም ማለት ሲደብረን መደበሪያ ነው እንጂ ከዛ በዘለለ ጥቅም የለውም የሚለው ኦልሬዲ ኤግዚስት የሚያደርግ አስተሳሰብ በጣም እንደ ትልቅ ቻሌንጅ አጋጥሞናል። ሁለተኛ እንዳልነው በዘርፉ ላይ ያሉ እውቀት እንኳን አይደለም በሀገር ውስጥ ደረጃ በኢንተርናሽናል ደረጃ በጣም ሊሚትድ እና የእኛ ደግሞ የምናገኛቸው ሪሶርሶች የእኛን ባህል ያማከሉ የእኛን ሪሶርስ የእኛን ኮንቴክስት ይሄ ዩዘር ሴንተር ዲዛይን ነው የምንለው ማህበረሰባችን ያማከሉ አለመሆናቸው ሁሉንም የምናመጣውን ነገር እኛው ሪሰርች አድርገን እኛው ኤክስፐሪመንት አድርገን መረዳት ስለሚያስፈልገን የሚወስደው ጊዜ ነበር። ግን አሁን ደ ፓስት ቱ ትሪ ይርስ ያሰራናቸው የአዌርነስ ክሪኤሽን ስራዎች እና ስፔሻሊ ደግሞ አሁን ኦልሞስት ኢንዱስትሪውን ለመገንባት በዘረጋናቸው አሁን ጨዋታ ኮን የሚባል አኑዋል ፌስቲቫል አዘጋጅተናል። ከሁለት ሳምንት በኋላ ይጀምራል። ጌምስ እና ጌምስ ስላላቸው ማህበረሰባዊ ፋይዳ ለአንድ ወር የሚቆይ ፌስቲቫል ነው። ኢቨንቶች አሁን ኦልሞስት አዲስ አበባ ውስጥ የሚከናወኑ ኦልሞስት ሁሉም ኮንሰርቶች ላይ ዊ ሃቭ ላይክ አዌርነስ ክሬት የምናደርግባቸው ብዙዎች አሉን። ካሉት ኢቨንት ኦርጋናይዘሮች ላይም ጋም የምንሰራቸው ብዙ ስራዎች አሉ። ካዛ ጌምስ የሚባል ኮሚኒቲ ቢል ሊያደርግ ነው አለ። አሁን የጨዋታ ማጋዚን በቅርቡ ላውንች እናደርጋለን። በእነዚህ ይሄን የሚያጋጥሙንን የስፔሻሊ ከአዌርነስ ጋር የተያያዙ ቤሪየሮች ሶልቭ እናደርጋለን ብለን እናስባለን።
እጅግ በጣም አመሰግናለሁ ዳግማዊ በድሉ። እፉዬ ገላ ስለተሰኘው በወጣቶች የተገነባ ድርጅት ስራዎችና የወደፊት እቅዶች ጠቅለል ያለ ሀሳብ ስላጋራህን በአድማጮች ስም በጣም አመሰግናለሁ።
በጣም አመሰግናለሁ ቪኦኤ ነው። ሆፉሊ በሚቀጥለው ደግሞ አድገን ሰፍተን በተሻለ መድረክ ደግሞ ብዙ ሰክሰስ ስቶሪዎች ይዘን መጣበት ጊዜ ሩቅ አይደለም ብለን እናስባለን። ስለጋበዛችሁ እናመሰግናለን።
የእፉዬ ገላ አጋር መስራች ዳግማዊ በድሉና ሀብታሙ ስዩም ያደረጉት ቆይታ እዚህ ላይ ተጠናቀቀ። እኛም ለዛሬ ለሐሙስ ምሽት መስከረም 26 2015 ዓ.ም የያዝነው መሰናዶ ተጠናቋል። አብራችሁን ስለቆያችሁ እጅግ አብዝተን እናመሰግናለን። አስተያየትና ጥያቄዎቻችሁን በፌስቡክ ገጻችን በአምሃሪክ ላይ ለጋቢና ቪ እያላችሁ አድርሱን። ኤደን ገረመው መሰናዶን የመራው፣ ኤልያስ አስማረ በቅንብሩ፣ ቆንጅት ታዬ በምሽቱ ዋና አዘጋጅነት፣ አበባየሁ ገበያ በዌብና ማህበራዊ ሚዲያ፣ ከመላው የአሜሪካ ድምፅ ዘጋቢዎች፣ የስቱዲዮ ባለሙያዎችና የቪዲዮ ኤዲተሮች ጋር እንሰናበታለን። ተነስተናል።